Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። የምሽቱ የጋቢና ቪኦኤ ታክሲያችን ዛሬ በከተሞቻችን በሰፊው የተለመዱትን በተለይ በወጣት ሴቶች በመንገድ ላይ ስለሚደርሱት የቃላት ጉንተላ፣ አንዳንዴም ያልተፈለገ የሰውነት ትንኮሳ ላይ ይሆናል።
በቀጥታ በእንግሊዝኛው ሴክሹዋል ሃራስመንት ብለን የምንጠራው በቀጥተኛ የአማርኛ ትርጓሜው ጾታዊ ጉንተላ ወይም ትንኮሳ ብለን ልንጠራው እንችላለን። ይሄ አግባብነት የጎደለው አነጋገር እስከ አካላዊ ጥቃት ድረስ የሚደርስ ነገር ማለት ነው።
በዩናይትድ ስቴትስ ኗሪ የሆነው ዶክተር ብዙ ገላይ ቦስተን በሚገኘው ሃርቫርድ ስኩል ኦፍ ሪሰርች ውስጥ የሥነ ሕዝብ ጥናት ተመራማሪ ነው። በጾታ ጥቃት ዙሪያ ጥናት አከናውኗል።
እኔም አልስማማም፣ መለከት የለባትም የሚል ነገር አለኝ። በባህላችን ሆን ነገር አምናለሁ፣ በኢትዮጵያ ባህል ማለት ነው። ፎር ኤግዛምፕል አሁን ዝም ብሎ አሁን ተራቆት የማይጠናነት ነገር ምናምን ያለ አይደል? እንደዚያ ሲሆን ራሴ ያው ፎር ኤግዛምፕል ለክፋለሁ።
ወደ ኢትዮጵያ በግምት ስልኮችን ደውለን ስለ ሴቶች ትንኮሳ የሚሰማቸውን ጠይቀን ነበር።
አቶ ደበበ ኃይለ ገብርኤል ደግሞ የህግ ባለሙያ ናቸው። በኢትዮጵያ የጾታ ትንኮሳ ህግ ምን እንደሚል ይገልጹልናል። መስመር ላይ እንይዛቸዋለን።
በዚህ በስቱዲዮም እንግዶች ይዘን ቀርበናል። የቅርብ እንግዶች እንግዲህ አብራችሁን ቆዩ።
ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ላጠር ላሉ ዜናዎች ጽዮን ግርማ ነኝ። ለደቡብ ሱዳን የሽግግር መንግስት ምስረታ ዋና ከተማይቱ ጁባ ለሚገቡት የተቃዋሚዎች መሪ ሪያክ ማቻር ሁኔታዎችን ለማመቻቸት የሚያግዙ 1370 ታጣቂዎች እንዲገቡ በወገኖቹ መካከል ስምምነት ላይ ተደርሷል። የደቡብ ሱዳን የክትትልና የግምገማ የጋራ ኮሚሽን ትላንት ባወጣው መግለጫ ለተቃዋሚው መሪ ታማኝ የሆኑ የፖሊስና ወታደራዊ መኮንኖች ወደ ጁባ እንደሚገቡ አስታውቋል። የስልጣን ተጋሮቱ የሽግግሩ መንግስት ከተቋቋመ በኋላ ተጨማሪ መኮንኖች አሁን የሚገቡትን እንደሚቀላቀሉም ተነግሯል። ሰሞኑን በተካሄደው የዩጋንዳ ፕሬዝዳንታዊ ምርጫ ላይ ተወዳድረው የነበሩት ዋናው የተቃዋሚ መሪ ዶክተር ኪዛ ቢሴጄ በህገ ወጥ መንገድ በተከታታይ እየታሰርኩ ነው ሲሉ ጠበቆቻቸው በፍርድ ቤት ክስ እንዲመሰርቱላቸው አዘዙ። ካለፈው ቅዳሜ አንስቶ ፖሊስ እያሰረ እንደሚፈታቸውና የተመሰረተባቸውም ክስ እንደሌለ የዲሞክራሲያዊ ለውጥ መድረክ ፓርቲው መሪ ተናግረዋል። ፖሊስ በየቀኑ ማለዳ ወደ ጣቢያ እየወሰደ እዚያው አውሎ ምሽት ላይ ወደ መኖሪያ ቤታቸው እንደሚመልሳቸው አመልክተዋል። ቤሲጄ ተከታዩ የዩናይትድ ስቴትስ ፕሬዚዳንት ለመሆን እየተካሄደ ባለው ፉክክር ትናንት በኔቫዳ ጠቅላይ ግዛት በተካሄደው የመለያ ምርጫ የሪፐብሊካን ፓርቲ ተፎካካሪው ዶናልድ ትራምፕ አሸንፈዋል። ቢሊዮነሩ ትራምፕ ከድምጽ ሰጪዎቹ የግዛቲቱ ሪፐብሊካን 46 ከመቶውን ሲያገኙ የፍሎሪዳው ሴናተር ማርኮ ሩቢዮ በ24 ከመቶ እንዲሁም የቴክሳሱ ሴናተር ቴድ ክሩዝ በ21 ከመቶ ሁለተኛና ሶስተኛ ሆነው በርቀት ተከትለዋቸዋል። የፊታችን ማክሰኞ የካቲት 22 እጅግ በርካታ ቁጥር ባላቸው ግዛቶች ውስጥ በአንድ ቀን ለሚካሄደው በተለምዶ ሱፐር ቱስዴይ ተብሎ ለሚጠራውና በተወዳዳሪዎች መካከል በብዙ ተስፋ ለሚጠብቀው የመለያ ድምጽ አሰጣጥ ትራምፕ ለሶስተኛ ተከታታይ ግዛት ያሸነፉበት የትናንት ድላቸው ጥሩ መንደርደሪያ ይሰጣቸዋል ብለዋል ተንታኞች። በመጨረሻም የዮርዳኖስ ንጉስ አብደላ ዳግማዊን የአሜሪካው ፕሬዚዳንት ባራክ ኦባማ ዋሽንግተን ላይ ተቀብለው እያስተናገዷቸው ነው። የሁለቱ መሪዎች የዛሬ ውይይት ያተኮረው እስላማዊ መንግስት ቡድን በመፋለምና የሶሪያውን ጦርነት ባስከተለው ሰብአዊ ቀብስ ላይ መሆኑ ታውቋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጽዮን ግርማን ለዜናው እናመሰግናለን። ጽዮን ዛሬ ቆይ፣ ምክንያቱም እንወያይበት ጉዳይ ይኖረናል። የጋቢና ጉዟችን ይቀጥላል። አብረናችሁ የምናመሸው ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር
በኢትዮጵያ በከተሞች በተለይም በመዲናችን በአዲስ አበባ አንድ የተለመደ ግን ትክክል ያልሆነ ልምድ አለ።
ሰውን ያው በአዲስ አበባም ብቻ ሳይሆን በተለያዩ አካባቢዎች በተለይ ሴቶችን ያላግባብ በቃላት መዝለፍ፣ መስደብ፣ ከዛም ባለፈ ደግሞ የሰውነት ትንኮሳ በሴቶች ላይ ይፈጸማል።
የጾታ ጉንተላ ወይም ትንኮሳ ማለት ምን ማለት ነው? እስቲ ከቃሉ ትርጓሜ እንነሳ። ይህን ጥያቄ ዶክተር ብዙ ገላይ ይመልሱልናል።
በቀጥታ በእንግሊዝኛው ሴክሹዋል ሃራስመንት ብለን የምንጠራው በቀጥተኛ የአማርኛ ትርጓሜው ጾታዊ ጉንተላ ወይም ትንኮሳ ብለን ልንጠራው እንችላለን። ይሄ አግባብነት የጎደለው አነጋገር እስከ አካላዊ ጥቃት ድረስ የሚደርስ ነገር ማለት ነው። ጥናት አድርገን ነበረ በኢትዮጵያ ውስጥ። ይህን ጥናት ለማካሄድ ምንድን ነው ያነሳሳን፣ መነሻው ምንድን ነው የሚለውን ነገር ትንሽ ብገልጽ ደስ ይለኛል። እንግዲህ ይሄ ጥናት የዛሬ 7 ዓመት ገደማ ነው ያካሄድ ነው እና ዋናው ትልቁ ምክንያታችን ምንድን ነው? 2004 ዓ.ም በፈረንጆቹ አቆጣጠር ማለት ነው የዓለም ጤና ድርጅት WHO 10 ሀገሮችን ያካተተ ሰፋ ያለ ጥናት አድርጎ ነበረ እና ጥናቱ ምንድን ነው ጾታዊ ጥቃትን በተመለከተ ይሄ ጀንደር ቤዝድ ቫዮለንስ ወይም ዶሜስቲክ ቫዮለንስ ብለው የሚባሉትን ያየ ነበረ። ጥናቱ ላይ ወደ 10 ሀገሮች ነበረ የተካተቱት እና ኢትዮጵያ በግንባር ቀደምተኝነት ወደ 70% የጥናቱ ተሳታፊዎች የጾታዊ ጥቃት ሰለባ እንደሆነ ነበረ ሪፖርቱ ያሳየው እና የብዙዎቹ አስተያየት ከዚህ ጥናት ላይ ያው ጥናቱ የተካሄደው በቡታጅራ ከተማ ስለነበረ ከከተማ መውጣ ያለ ስለሆነ ጾታዊ ጥቃት በከተማ ቢሆን በተለይ በተማሪው የማህበረሰብ ክፍል ያን ያህል የከፋ እንደማይሆን ነበረ የነበረን አስተሳሰብ እና ይሄን እሳቤ በማድረግ በ2 ዓመት በኋላ ይመስለኛል በ2006 ወይም በ2007 በፈረንጆቹ አቆጣጠር ቀድሞ በአዋሳ ወይም አሁን ሀዋሳ እና በአካባቢያ በሚገኙ ዩኒቨርሲቲ ሴት ተማሪዎች ላይ ተመሳሳይ ጥናት አድርገን ነበረ እና የዛ ጥናት ግኝት ያሳየን ነገር ትንሽ አስደንጋጭ ነበረ። ዩኒቨርሲቲ ከገቡበት ሰዓት ጀምሮ ሴት ተማሪዎች ወደ 40% ያህሉ በዛው አካዳሚክ አመት ውስጥ 40% ገደማ የሚሆኑት ሴቶች የጾታዊ ጥቃት ሰለባዎች ነበሩ እና ከዚህ በመነሳት ነው እንግዲህ በከፍተኛ ትምህርት ተቋማት የሚገኙ መምህራንም የአስተዳደር ሰራተኞችም ከዚህ የተለየ ኤክስፒሪየንስ የላቸውም ብለን ይሄንን ጥናት ለማጥናት የተነሳ ነው። በስራ ገበታ ላይ ጾታዊ ጉንተላ ወይም ደግሞ ጾታዊ ጥቃት ሴቶች ላይ ምን ይመስላል የሚለውን ነገር ሌሎች ተመራማሪዎች ሌላ ሀገር ላይ የተጠቀሙባቸውን መጠይቆች ይዘን ይሄን ጥናት ለማጥናት የተነሳ ነው።
ዶክተር ብዙ ገላይን ቆየት ብለን እንመለስበታለን። በዚህ ጉዳይ ላይ ለመወያየት በዚህ በስቱዲዮ የተገኙ የቅርብ እንግዶች አሉን። ራሳቸውን ያስተዋውቁናል።
እዚህ ስቱዲዮ የሚገኙት የስራ ባልደረቦቻችን ናቸው።
ጽዮን ግርማ እባላለሁ። እንግዲህ የጋቢና ቪኦኤ የስራ ባልደረባ ነኝ።
እኔ ደግሞ ሳሌም ሰለሞን እባላለሁ። የአማርኛ ፕሮግራም ዌብ ፕሮዲውሰርና ጋዜጠኛ ነኝ።
እንግዲህ እስቲ ስለ ትንኮሳ እናውራ። የጾታዊ ትንኮሳ ላይ ነው ያለ ነው እና ትንኮሳን እንዴት ታዩታላችሁ?
እኔ ልጀምር።
ጽዮን ከጽዮን ጀምር።
እንግዲህ የጾታዊ ትንኮሳ ስንል ከትንኮሳው አስቀድሞ የሚመጡ መጀመሪያ ገና በእርሊ ደረጃ ላይ ያሉ አሉ። በትምህርት ቤት አለ፣ በሰፈር ውስጥ አለ፣ በከተማ አለ፣ በገጠርም አለ፣ እንደዚሁም ደግሞ በስራ ቦታ አለ፣ መንገድ ላይ አለ፣ ታክሲ ውስጥ አለ፣ ገበያ ቦታ ላይ አለ እና በየቦታው ኢትዮጵያ ውስጥ ባለው ሁኔታ እዚህ ጋር ከዚህ ጋር ተብሎ የሚለያይ አይደለም። ሴት ልጆች ላይ የሚደርሰው ትንኮሳ ለከፋ አለ፣ ዘለፋ አለ፣ ባለባበስ አለ፣ ባካሄድ አለ፣ ባረማመድ አለ፣ በሰውነት ቅርጽ አለ። እንደዚሁም ዝም ብሎ ሴት ልጅ አለፍ ስትል በቃ ቃላትን መወርወር እንደ መብት ነው የሚቆጠረው።
እዚህ ላይ ሳሌም አስመራም አዲስ አበባ ማድገሻል ኖረሻልና ያለው ነው ኔታ እስኪ ግለጽልን።
አሁን ቀድም ራሱ سنነጋገር ቆይተን ነበርና በባህላችን ኢንተርቪው ያረክሽ ሰው በባህላችን ሲታይ ራቁቷን እስከ መድረስ የለበሰች ሰው ካየው ደስ አይለኝም ወይ እናገራለሁ ብሎ ሲገልጽልን ቆይቶ ነበር መሰለኝ። አንድ ማወቅ የሚገባን አይ ቲንክ ሁላችንም ሴቶችም ሆኑ ባህላችን ስንል ምንድነው? ባህላችን እንደምናቀው ሴቶች ጸጥ እንዲሉ ተጎርተውም ይሁን ተሰድበውም ይሁን ጉንተላም ሆነ ትንኮሳ አድርሶባቸው ጸጥ እንደሚሉ ነው ጥቃት እስከሚደርስባቸው ድረስ ማለት ነው። ኢቭን ጥቃት ከደረሰባቸው በኋላ ራሱ የመናገርን እንዲናገሩ እንትንሚላቸው የሚያበረታታቸው ኢንቫይሮንመንት የለምና እሱንም ራሱ አስፍቶ ማሰብ ያስፈልገናል።
አዎ በነገራችሁ ላይ እዚህ አንዳንድ ጽሁፎችን ስመለከት ነበር። የኢትዮጵያ የጤና ሳይንስ ጆርናል ላይ የታተመ ጽሁፍ አለ። አንዳንድ መረጃዎች ስላለው እናካፍላቸው ለአድማጮቻችንም። በጅማ ዩኒቨርሲቲ ነው እንግዲህ አካላዊ ጉንተላ፣ ቃላትና ንግግር ከዛም ውጪ የሚገለጹ ጾታዊ ጥቃቶች ናቸው። የሚያሳድሯቸውን አይምሮአዊ ቁስሎች አስመልክቶ የተደረገ ጥናት ነው። በጥናቱ ወደ 385 የተሳተፉ ልጆች መካከል የሚበዙት 252ቱ ወደ 66.5 ከመቶ የሚሆኑ ናቸው። እድሜያቸው ከ20 እስከ 25 የሆነ ወጣት ሴቶች የተሳተፉበት። ከነዚህ መሃል ደግሞ 380ው የፍቅር ጓደኛ የሌላቸው ናቸው በጥናቱ የተሳተፉት። ውጤቱ በጣም እጅግ አስደንጋጭ ነው። 78.2 ከመቶ የሚሆኑት እድሜያቸው ከ20 እስከ 25 ዓመት ያሉ ሴቶች ይለከፋሉ፣ ይንጓጠጣሉ፣ የጾታ መብታቸውንም እንደዚሁ ሲያጡ እንመለከታለን። እና የፍቅር ጓደኛ ከሌላቸው ከ380ው 90.4 ከመቶ። እነዚህን ቁጥሮች ስንጠራቸው ቀላል ይመስላሉ። ጅማ ዩኒቨርሲቲ አሁን እኔ 21 ዓመት እህት አለችኝ እዛ የምትማር ቁጭ ብዬ ይህንን ጥናት በምመለከት ጊዜ ሁሉም ሰው ተሳትፎ በዚህ ወንዱንም ሴቱንም ሁሉንም ያቀፈ ግንዛቤ መፍጠር የሚያስፈልጋል።
ንቃት ያስፈልጋል። ልክ እንደምትለው ኢቭን አሁን ዶክተር ብዙ ገላይ ሲገልጹልን እንደቆዩት 70 ከመቶ ኢትዮጵያ በግንባር ቀደምተኝነት ሊድ በምታደርግ 70 በመቶ ስንል እኚህ ቦታዎችን ስናያቸው የትምህርት ቦታዎች ናቸው። ንቃት አጥሮ ወይም ትምህርት ስለሌለ አይደለም፣ እኚህ የተማሩ ሰዎች ናቸው። ስለዚህ የሚጀምረው ቤት ውስጥ መሆን አለ። ዩኒቨርሲቲዎች ናቸው፣ የተማሩ ሰዎች ናቸው። ስለዚህ ለምንድን ነው እንደዚህ የሚያጋጥመው ራሱ ብለህ ስታስብ ይሄ ንቃቱ ከቤት እንደሚጀምር ነው የሚያሳየው።
አዎ ምንድን ነው ከሰፈር ነው የሚጀምረው። አሁን እዚህ ጋርም የተጠቀሰው ሄኖክ ያነሳው ጥናትም ላይ ህጻናት ልጆች እንደ መብት ነው የሚቆጥሩት። አካባቢያቸው ላይ ያለው ሰፈራቸው ላይ ያለውን አንቺ ልጅ አንተ ልጅ ብሎ መልከፍን እንደ አንድ መብትና ክልክል አለመሆኑን የህብረተሰቡ የህግ ንቃተ ህሊናው በጣም አነስተኛ ነው። ማስተማሩም ስለሌለ ልክ ያ ነገር እንደ መብት ነው የሚቆጥሩትና
ያለመረዳትም ሁኔታም አለው እንጂ ስትመለከቸው አሁን ሰፈር ውስጥ ሴት ልጅ ለብሳና ዘንጣ ስትወጣ ወንድ ካለከፋት ሄዳ እናቷን መርገም ትጀምራለች እያለ በየሰፈሩ የሚያወራ ብዙ ሰው አለ። ግን በዚሁ ጥናት ላይ ውጤቱን በጅማ ዩኒቨርሲቲ ያደረጉት ጥናት ላይ 60 ከመቶ የሚሆኑት የአይምሮ ቁስል ፍራቻ ደርሶባቸዋል። አስቡት። ስለዚህ እንደዚህ ማንም ሰው ቁጭ ብሎ እንደዚህ ነው እኮ እያለ የሚነጋገርበት ጉዳይ የሚያመጣውን በሴቶች ላይ የሚያመጣውን የስነ ልቦና ጫና ማሰብ ያስፈልጋል።
አዎ ሌላው ይቅርታ ጽዮን ላቋርጠሽ እና ሴቶች እንደ ልባቸው ሰው ፊት ወጥተው ላለመናገራቸው፣ ሰው ፊት ወጥተው ራሳቸውን እምነታቸውን ለሌሎች ሰዎች ላለመናገራቸው ምክንያት አንዱ ይሄ ነው። ወደ ኋላ የሚጎትታቸው ማለት ነው።
በጣም ጥሩ
ጽዮን፣ ምን ልትናገሪ ነው?
አዎ ምንድን ነው ይሄ መለከፍን አለመለከፍን ራሱ እንዳለ መፈለግ ሴቶቹ ራሳቸው እንዲቆጥሩት ያደርጋቸዋል። ለምሳሌ ሌላ አገር ላይ ሄደው የሌላ አገር ዜጋ ጓደኛ በሚይዙበት ጊዜና ፍቃድ እየጠየቀ ለግንኙነታቸው ሁሉ ፍቃድ እየጠየቃቸው ሲሄድ ያ ነገር እንዳለ መፈለግ እሱንም አይነት ተጽዕኖ ያሳድርባቸዋል።
ከሌሎች ጋር የመጋጨት ባህል አለ። እስቲ እንመለስበታለን በዚህ ጉዳይ ላይ። አሁን ትንሽ ሙዚቃ እንጋብዝና እንመለሳለን።
ብላትን የማለኝ ዛሬ መጭፈሪ ነኝና ወደ ኋላ አላለሁ ካሰፉ ደርሳለሁ ታላቅ ሆናለሁ ፈራ ፈራ ምያለው በጀግናው እናቴ ውድ ከራሴ ለዛ ጠላቴ ወጥቆሳ ላይ አንላቀቅም የምን ፍራቻ ታሪክ ሳልደግም አይቱ ማለት እኔ ነኝ ዛሬ አለውልሽ ባለናት ሀገሬ ባለመፍቴ የስኬት አንጋሽ ያንጀግነቷን እኔ ነኝ ወራሽ ፈራ ፈራ
ክብር ጠቅላይ ሚኒስቴር እስቲ ስለ ሴት ልጆችና ስለ ወጣት ሴቶች ምን ያስባሉ?
ሴቶችና ወጣት ሴት ልጆች በሙላ በውስጣቸው ጥንካሬ እና ችሎታ እንዳላቸው አምናለሁ።
ወደ ኢትዮጵያ በእለፍ ተቀደም ደውዬ ሁለት ወጣቶችን ስለዚህ ጉዳይ አነጋግሬ ነበር። በአጋጣሚ ሆኖ ሁለቱም ወንዶች ናቸው። የሴት ልጅ በመንገድ ላይ ያለ አግባብ መሰደብና መተንኮስ ትክክል ነው ወይ ብዬ ጠይቄያቸው ነበር።
በጣም ያነሱማ በጣም የሚያሳፍር ነገር ነው። በጣም የሚያሳፍር ነገር ነው እሱማ። የሰውን ክብር አለመጠበቅ ነው። ብዙን ጊዜ አሁን ሴቶቻችን መንገድ ላይ ይለከፋሉ፣ ምናምን ይዘለፋሉ። ያ በጣም መጥፎ ነገር ነው።
እና እርሱ አይቀበሉትም?
አልቀበለውም። እንዴት ይቀበለዋል? በጣም አስጠያፊ ነገር ነው እኮ።
እና ምን ቢደረግ ይስተካከላል ብለው ይላሉ?
እንትና ማህበረሰቡን እንግዲህ አንትን ግንዛቤ መስጠት ነው የሚያስፈልገው። ሌላ ምን ማድረግ ይቻላል?
በምን መልኩ ነው ግንዛቤ እንዲያገኝ የምናደርገው? እንደውርሶ
ማስተማር ነው። ህብረተሰቡ ማስተማር ብዙ ያስፈልጋል። ሚዲያዎችን ስለዚህ ነገር ብዙ በሳት ይጠበቅባቸዋል። አዎ፣ በቃ ይሄ ነገር መጥፎ እንደሆነ ጥሩ እንዳልሆነ ማስተማር
እና በማስተማር የሚተው ይመስልዎታል? እነዚህ
ያው ለውጥ ሊኖር ይችላል። መቼም ሙሉ በሙሉ ባይጠፋም ትንሽ ለውጥ ሊኖር ይችላል ያስባል።
እሺ፣ በጣም ነው የማመሰግነው።
እኔም አልስማማም መለከት የለባትን የሚል ነገር አለኝ። በባህላችን አሁን ነገር አምናለሁ፣ በኢትዮጵያ ባህል ማለት ነው። ፎር ኤግዛምፕል አሁን ዝም ብሎ አሁን ከራቆት የማይተናነስ ነገር ምናምን ያለ አይደል? እንደዚያ ሲሆን ራሴ አሁን ፎር ኤግዛምፕል ለክፋለሁ።
ምን ማለት አልገባኝም።
ስለ ፎር ኤግዛምፕል አሁን ባላ ሲባል ባለፈው አሁን ሙሉ የአሜሪካ ባንዲራ አድርጋ ሴት ስትሄድ የሆነ ነገር አሁን ደቀኝም የሆነ የለከፏት ነገር አለ።
ምን ብለው ለከፏት?
አይደብርሽም አልኳት።
እሷ ካመነችበት የእሷስ መብት
ማለት ሙሉ የአሜሪካ ባንዲራ ሱሪ ምናምን አድርጋ ስትሄድ በአለባበስልሽ ሆነ ቴንሽን ለመሳብ የሚያደርጉት ነገር አሉ ሴቶች።
እንደዛ ብለው ነው የሚያስቡት እርስዎ?
ስፔሻሊ አብዛኛዎቹ የወንድ ቴንሽን ለመሳብ የሚያደርጉት ነገር አለ። እስማማለሁ። ፎር ኤግዛምፕል አሁን ካፌዎች ምናምን ይከፈታል አይደል? የሆነ ነገር ብሎ ይሰራል። የሆነ ነገር ሰርቶ ከመጣ እስማማለሁ። የሆነ ሱስታ ምናምን በሱስም ቢከፍቱ ግን አሜሪካ ልብስ ምናምን አድርጊ ምናምን ስላት መብቴ ነው አለች። እኔም ለከትኳት።
እንዴት ነበር የለከፏት? እስቲ ንገሩኝ። እንዴት ነው ቃላቱ? ያስታውሱታል ምን እንዳሏት በትክክል?
ለምን የለበሽ አልኳት።
እሺ፣
ደስ ስላለኝ አለች።
እሺ፣
እኔ የሆነ ነገር አልኳት። የሀገርሽ ልብስ ለሚያትለብሽ ምናምን አልኳት።
እሺ፣
ወይ ደግሞ ምክንያት እዛ ነበርሽ ወይ ምናምን አልኳት።
እሺ፣
ነው በፊልም ስላየሽ ነው አልኳት። በዛ እስማማለሁ። የወንድ ቴንሽን ለመሳብ የሚያደርጉት ነገር እቃወማለሁ።
እርስዎ እንደዛ ነው የሚያስቡት? ስለዚህ አንዲት ሴት ልጅ ልብስ የፈለገችውን ለብሳ ብትጓዝ ያው ነቀፋ ያጋጥማታል ማለት ነው? ምን ነቀፋ አለባት እያሉ ይኖር እርስዎ?
ፈልግ አይደለም የምትለብሰው በእኛ ሀገር ስፔሻሊ ትክክል። በዛ እስማማለሁ። የፈለገው ሰው ለብሶ ቢንቀሳቀስ እስማማለሁ። ግን አንዳንዴ ስፔሻሊ እኛ አካባቢ አዲስ አበባ 22 ነኝ ነ የሆነ ፕሮግራም ሲኖር ምናምን እስማማለሁ። ይሄ ነው በቃ። ይሄ ነው ያው አጋጣሚ ነግርሽ አሁን ባላንታይን ላይ ነበረ። በዛ ነው ልጅቷ እንደዛ አድርጋ ስትሄድ እንደዛ ያጋጠመኝ አልኩሽ።
እርሶስ ተሰድበው ያውቃሉ ወይ መንገድ ላይ?
አዎ አዎ።
ምን አድርገው እስቲ ንገሩኝ። እሱን
ሶሪ ንትላላ ቴነ ኬርለስ ነኝ።
እሺ፣
ግን በቃይስ በቃ የኔ አመለካከት ነው መብቴ ነው እላቸዋለሁ።
እርስዎ መብቴ ነው ብለው ልብስ እንደፈለጉ ከለበሱ ሴቷ ለምንድን ነው መብቴ ነው ብላ መልበስ ያለ?
አይደለም፣ በዚህ አይደለም። አሁን ፍረዛ መብቴ ነው ያልኩት የሆነ ነገር አለ የሰው የማይነካ ነገር። ሴት ልጅ ግን ራቆቷ የሄደች ግን የወንድ ቴንሽን ስትስብ ግን መብት አይደለም፣ የሌላ መብትን የነካች ነው። ገብቶሻል አይደል?
ገብቶኛል።
የኔ አላላቀት ፕሮግራምትን ራቆቷ አልሄድኩ። ሴት ልጅ ግን የሆነ አጭር የሌለ ሚኒ አድርጋ የሆነ ልጅስቴ መብቷን ተም የሌላ መብት የተጋፈጠች ነው። እኔ በእኛ ባህል ማወራለት በአውሮፓ ወይ ደግሞ በአሜሪካ ባህል አይደለም። እዛ ፕሮግራምትን ለዛ ብሎ ያደገ እኔ እንደዛ ያላደኩም አሁን መጥቼ ልብስ ሳይ የሆነ ነገር ይደብረኛል። ቴንሽን ትስባለች።
ቆፊ ኩቻ ነፍቲ ሰናቀቦች አልቢጋ
ከአዲስ አበባ በስልክ እንግዳ አለን። አቶ ደበበ ኃይለ ገብርኤል የህግ ባለሙያ ናቸው። የማህበረሰቡን የህግ ንቃተ ህሊና ከፍ ለማድረግ በማህበራዊ ህግ ላይ በርካታ ስራዎችን እየሰሩ ይገኛሉ። አቶ ደበበ ስልክ ላይ አሉ? ይሰማውታል? ሄሎ
ሄሎ። አቤት።
አሎ አቶ ደበበ። አንተ በይኝ ብለውኝ ነበር። ለምዶብኝ አንተ አልኩኝ፣ አንቱ አልኩኝ።
እሺ።
እንግዲህ እየሰራን ያለ ነው የሴት ልጆች ጉንተላና ትንኮሳ ላይ ነው። በተለይም በመንገድ ላይ ሴቶች ልጆች የሚያጋጥማቸው የቃላት ውርጅብኝ ላይ ነው እየሰራን ያለ ነው። እና ስለዚህ እስቲ ህጉ ምን ይላል? ምንድን ነው የተቀመጠው ህግ?
ጥሩ። እሺ፣ አመሰግናለሁኝ። እንግዲህ አይ ቲንክ አሁን የተነሳው ውይይት አጠቃላይ የሚመለከተው የጾታዊ ጥቃትን የሚመለከት ነው። በተለይም በሴት ልጅ ላይ የሚደርስ ጾታዊ ጥቃትን የሚመለከት ነው። አሁን ጾታዊ ጥቃት ብለን ስንል በተለያየ መንገድ ይገለጻል። ከነዛ ውስጥ አንዱ አሁን ውይይቱ ላይ የቀረበው ነገር ነው። ሴቶችን መጎንተል ሊሆን ይችላል፣ መገላመጥ ሊሆን ይችላል፣ ምልክት ማሳየት ሊሆን ይችላል። የተለያዩ እንደዚህ አይነት ድርጊቶች ሊፈጸሙ ይችላሉ እና ይሄ ያው ጾታዊ ጥቃት ተብሎ ይገለጻል። ወደ እኛ ሀገር ህግ እንግዲህ ስንመጣ የወንጀል ህጉ ላይ ምንድን ነው የሌለው? ራሱን የቻለ ጾታዊ ጥቃትን የሚመለከት ራሱን የቻለ ክፍል የለውም የወንጀል ህጉ። አዲሱ የተሻሻለ የወንጀል ህግ እንግዲህ ከተሻሻለባቸው ምክንያቶች ውስጥ አንዱ የህፃናትና የሴቶች ጉዳዮች ናቸው። ነገር ግን በዚህ ህግ ውስጥ ራሱን የቻለ ሴት ልጆችን የሚመለከት ወይም ደግሞ ጾታዊ ጥቃትን የሚመለከት የሚል ክፍል የለውም። አንዱ እንደ ክፍተት አድርጌ የማየው ይህንን ነው። እንደዚህ አይነት ነገር ቢኖር ኖሮ ትኩረት ያገኛል። ድርጊቱን በሚፈጸምበት ጊዜ ሊወሰን የሚችለው ነገር ከፍ ያለ ስለሚሆን ምናልባት የራሱን አስተዋጽኦ ያደርግ ነበረ ህጉ አስቀድሞ በመከላከል ረገድ።
ስለዚህ ሴት ልጅ ተሰድቤያለሁ ብላስ አንድም ሰው መክሰስ መብት የላትም ማለት ነው?
ምንድን ነው የሚታየው? በጠቅላላው ነው ማንኛውም ሰው ወይም ደግሞ በሌላው ሰው ላይ በሚለው ነው እንጂ ሴት ወንድ በሚል እንደዚህ የተከፋፈለ ነገር የለውም። አንዳንዶቹን ለምሳሌ አሁን ይሄ ጥቅሻ ምልክት እንግዲህ በቃልም ሊሆን ይችላል፣ በድምፅም ሊሆን ይችላል። ማዋረድን በሚመለከት በወንጀል ህጉ ላይ የተቀመጡ አሉ። እንደዚሁም ከዛ አልፎ ደግሞ ቀላል የሚባሉ የኃይል ድርጊት ወይም ደግሞ የእጅ ልፊት የሚባሉ አሉ የተቀመጡ። እነዚህን እንዴት ነው ህጉ የሚያያቸው ካልን እንደ ቀላል ወንጀል ነው። በቀላል ወንጀል ውስጥ የሚፈረጁ ናቸው። የሚያስቀጡት ቅጣት አንዳንዶቹ 3 ወር ቀላል እስራት ወይም 300 ብር የሚያስቀጣ አለ። ለምሳሌ አሁን በአንድ ሴት ላይ ቀላል የሆነ ያህል ድርጊት ለምሳሌ እጅ መጠምዘዝ ሊሆን ይችላል፣ ቆሻሻ ነገር መወርወር ሊሆን ይችላል፣ ወይም መድፋት ሊሆን ይችላል። እንዲህ አይነት ድርጊት የፈጸመ ሰው ሊቀጣ የሚችለው 100 ብር ወይም 8 ቀን እስራት ነው። የአንዲትን የሴት ልጅ እጅ ቢጠመዝዝ ወይም ደግሞ የሆነ ቆሻሻ ነገር እላዋ ላይ ቢደፋባት ቢያፈስባት ቅጣቱ ይሄ ነው፣ 100 ብር ወይም 8 ቀን እስራት ነው የሚለው። እነ ጥቅሻ ይሄ ደግሞ በምልክትም እንደዚሁ ማስጨነቅን በሚመለከት የተቀመጡ ነገሮች አሉ። ግን ቅጣቱን አይተን በእርግጥም ጥበቃ ተደርጎለታል ስንል እሱ አጠያያቂ ነው አለ። ግን በተለይ የተቀመጠው ቅጣት አነስተኛ በመሆኑ ተገቢውን ጥበቃ ህጉ ያደርጋል ብሎ ለማለት ያስቸግራል።
እሺ፣ አቶ ደበበ በጣም ነው የማመሰግነው። ያው ሰዓት ቢኖረን ብዙ ብናወራ ደስ ይለኝ ነበር በጉዳዩ ላይ። ወደሚቀጥለው ፕሮግራም እንሂድ እና አመሰግናለን አቶ ደበበ።
አመሰግናለሁ።
ከትንኮሳ ባለፈ ለከባድ ወንጀሎች መበራከት ምክንያት እንደሆነም የጥናት ባለሙያዎች ይናገራሉ። ኢትዮጵያ በሚገኙ በተለያዩ ዩኒቨርሲቲዎች ውስጥ ለ12 ወራት ጥናት ተካሂዶ ነበር። በዚሁ ጉዳይ ላይ በአዋሳ ዩኒቨርሲቲ ብቻ በ387 ሴቶች ላይ በተደረገ ጥናት የጾታዊ ጥቃት 86.3% የሚሆኑት የመብት ጥቃት ደርሶባቸዋል ይላል። ከዚህ ውስጥ 39.5% በስራ ቦታ የሚስተዋል የመብት ጥቃት ሲሆን 4.1% በመቶ የሚሆኑት ደግሞ በጾታዊ ጥቃት የደረሰባቸው ናቸው። 42.6 በመቶ የሚሆኑት ደግሞ በስራና በጾታዊ ጥቃት የደረሰባቸው ናቸው ይላል።
እንግዲህ ስፋቱን እንደምትመለከቱት ነው። በአዋሳም በጅማም ዩኒቨርሲቲ ያለውን በተለያዩ ቦታዎች ያለውንም ማየት ይቻላል። ቅጣቱ ደግሞ እጅ በመጠምዘዝ 8 ቀናት ነው እና 100 ብር ስራቱ። ይህንን በማስመልከት አስቀድመን ያቀረብናቸው እንግዳችን ከሃርቫርድ ዩኒቨርሲቲ አቶ ብዙዬ ገላይ እሳቸው የሚሉት እንስማ።
ጾታዊ ትንኮሳን በተመለከተ ጥናት አድርገን ነበረ ከዚህ በፊት አዋሳ ወደ ዛሬ 6-7 አመት ገደማ። ጥናቱን ያደረግነው ምንድነው በመምህራን ላይ ነው። ከፍተኛ ትምህርት ተቋም ያሉ በአዋሳ አካባቢ ያሉ መምህራን ላይ ነው እና ያስተዳደር ሰራተኞች ሴቶች። እንግዲህ ብዙ ጊዜ ያው የዩኒቨርሲቲ ተማሪዎች እንዲህ አይነት ነገር ኤክስፒሪየንስ እንደሚያደርጉ የምናውቀው ነገር ነው። ግን የአስተማሪዎቹስ ኤክስፒሪየንስ ምን ይመስላል? ጾታዊ ትንኮሳን በተመለከተ ስራ ቦታ ላይ የተለያየ ተጽዕኖ አለው የሚለውን ለመረዳት ጥናት አድርገን ነበር እና እዛም ጋር የምታየው ነገር የማህበረሰቡን የሚያንጸባርቅ እይታ ነው የምታየው። በአብዛኛዎቹ እንግዲህ ከፍተኛ ትምህርት ተቋም ውስጥ የሚያስተምሩ ትልልቅ ደረጃ ደርሰዋል ብለሽ የምትያቸው አስተማሪዎች ወንዶች ጾታዊ ጥቃትን እንደምንም ነገር ሳይቆጥሩ እንዲህ አይነት ተግባራት እንደሚያደርጉ ነው ያየ ነው እና በተለያየ መልኩ ሴቶች የጾታዊ ትንኮሳ ወይም ጾታን ማዕከል ያደረገ የተለያየ ጉንተላ በስራ ቦታ እንደሚደርስባቸው ነው የተረዳ ነው ከዛ ጥናት።
መፍትሄ ይሆናል ብለህ የምታስበው ምንድን ነው?
እንግዲህ መፍትሄ ብዬ የማስበው ምንድን ነው፣ በአብዛኛው እንዲህ አይነቱን ጥያቄ ስታነሺ ሰው የሚያነሳልሽ ነገር ምንድን ነው፣ ባህል ብለው ነው የሚለው። ባህል ስታቲክ ነገር አይደለም። ባህልን ሼፕ የሚያደርገው ማህበረሰቡ ነው። መልካም ብለን የምንላቸው ባህሎች አሉ። ለምሳሌ አዛውንቶችን ወይ ትልልቅ ሰዎችን አንጓጦ መናገር መልካም ነገር እንዳልሆነ ባህል ብለን ተቀብለነዋል። ስለዚህ አንድ ሰው ቢናገር ሌላው እንዲት ላለህ ወይ እንዲት ያለሽ ወይ ተብሎ የሚባልበት ነገር አለ። በተመሳሳይ መልኩ አንድ ሴት በነጻነት ወጥታ መግባት አለመቻል ወይ ባለባበሷ ወይ በተለየ መልኩ በሴትነቷ ምክንያት የሚደርስባት ትንኮሳ አግባብነት ያለው ነገር አይደለም። ስለዚህ ማህበረሰቡ በአጠቃላይ እኔነት ተሰምቶት መፍትሄ ማምጣት የሚችለው ኮሌክቲቭ የሆነ ኢንፑት ያስፈልገዋል። እያንዳንዱ ሰው አስተዋጽኦ መኖር አለበት እና ያንን ባህል እንደ ባህል ተጠቅመን በባህልን ተገና አድርገን የምንቀበላቸው አንዳንድ አመለካከቶች ጎጂዎች ናቸው። ስለዚህ ማህበረሰቡ አንድ ነገር ማድረግ አለበት ብዬ አስባለሁ። ሁሉም ተጽዕኖ አለው። ከታች ነው መጀመር ያለበት። በትምህርት ቤት ረገድም በከፍተኛ ትምህርት ተቋማት የሚሆን በስራ ቦታ የሚሆን ሁሉም ይሄን ነገር አስነዋሪ ነገር እንደሆነ ተቀብሎ አስተዋጽኦ ማድረግ አለበት ብዬ አስባለሁኝ። ሌጅስሌት የምታደርጊው ነገር አይደለም። ሁሉም ኮንትሪቢዩት ማድረግ አለበት ማለት ሁሉም ሰው ይሄን በተመለከተ አግባብ ነው ወይ አይደለም የሚለውን ነገር መነጋገር መጀመር አለበት። ከመነጋገር ነው መፍትሄ የሚመጣው። የተለያየ ሀሳቦች ሰዎችን እንትን ሲያደርጉ ሲነጋገሩ ያስቀራሉ ብዬ አስባለሁኝ። ይሄንን ነገር ጎጂ ባህሎችን ሌሎችንም ቀርፈናቸዋል። በእኛ እድሜ እንኳን የምናየው ጠለፋን፣ ያላቻ ጋብቻን፣ እዚህ የተለያዩ ጎጂ የምንላቸው ባህሎች እንደ ባህል ተቀብለናቸው የነበሩ ነገሮች ናቸው። ግን ማህበረሰቡ በሂደት ቀርፏቸዋል። አሁንም ቢሆን ሴትን ልጅ ዝም ብሎ ማለት ከመሬት ተነስቶ መብቷ የሆነውን ነገር ካለባበሷ ወይ አካሄዷ በአንድ ነገር ተነስቶ የሚያንቋሸሽ ነገር፣ ስብዕናን የሚነካ ነገር መናገር አግባብነት ያለው ነገር አይደለም። ሁላችንም ኮሌክቲቭሊ ያንን ችግር ለመቅረፍ ኃላፊነት ያለብን ይመስለኛል።
እንግዲህ የዛሬው ዝግጅታችን በሴቶች ጉንተለና ትንኮሳ ላይ ነው። ሳሌም ማሳረጊያ አለኝ እያለች ነው።
አዎ፣ እኔ ጥሪ ለማቅረብ በምፈልገው እንደ ጋዜጠኞች መጠን የህብረተሰብን እውቀት ማስፋት የመጀመሪያ መፍትሄ እርምጃ መሆኑን ለሁላችንም
እናመሰግናለን። ሳሌም፣ ዝግጅታችን በዚሁ ተጠናቋል። መልካም ምሽት።
This program has come to you from the Voice of America, Washington.